La fanno male a tutta la The Voice of
America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ጥር 4 2013 ዓመተ ምህረት ዝግጅታችን አሁን ጀመረ። በቤንሻንጉል ጉሙዝ ክልል ድባጤ ወረዳ በታጣቂዎች በተከፈተ ጥቃት ትላንት ለሊት ከ60 በላይ ንጹሃን ዜጎች መገደላቸውን የአይን እማኞችና ከጥቃቱ ያመለጡ ግለሰቦች ለአሜሪካ ድምጽ ተናግረዋል። ስርጭት ከተባይ ኖረናል።
በሰሜን ሀገራችን ክፍል የህግ የበላይነትን የማስከበር እንቅስቃሴ በኢትዮጵያ በኩል ሲጀመር የሱዳን ወገን ይሄን አጋጣሚ ተጠቅሞ እዛ አካባቢ የሳሳ የመከላከያና የሴኩሪቲ ኃይል አለ በሚል የኢትዮጵያን መሬት የወረረው እዛ አካባቢ አርሶ አደሩን ማጎሳቆል ጀመረው። አሁንም ይሄን ሁኔታ አላቆመም የሚል ነው ዛሬ መልእክታችን። የጎጥ ተግባር ዓለም አቀፍ ህግ ነው የሚጥስ ነው።
የውጭ ጉዳይ ሚኒስትር ቃል አቀባይ አምባሳደር ዲና ሙፍቲ ናቸው። ዘገባውን ከዜናው በኋላ ታዳምጡታላችሁ። ጤና ይስጥልኝ እንደምን አመሻችሁ አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.viewnews.com @viewamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ አሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ።
ጤና ይስጥልኝ የተከበራችሁ አድማጮች እንደምን አመሻችሁ። ዜናውን የማሰማችሁ ሰለሞን አባተ ነኝ። በቤኒሻንጉል ጉሙዝ ክልል ድባጤ ወረዳ ዳሊቲ በመትባል ቀበሌ ውስጥ ታጣቂዎች ዛሬ ማለዳ ላይ በፈጸሙት ጥቃት ቢያንስ 60 ሲቪሎችን መግደላቸውን የአይን እማኞችና ከጥቃቱ ያመለጡ ለአሜሪካ ድምጽ ገልጸዋል። ተገድሏል የተባለውን ሰው ቁጥር ባይረጋግጡም ጥቃቱ መፈጸሙን በስፍራው የሚገኙ አንድ ወታደራዊ ቃል አቀባይ አረጋግጠዋል። አካባቢው በፌደራሉ መንግስት ግብረ ኃይል ቁጥጥር ስር ከዋለ ወዲህ እንዲህ አይነት ጥቃት ሲፈጸም የዛሬ ማለዳው የመጀመሪያ ነው። የሱዳን ወታደሮች ዛሬም ወደ ኢትዮጵያ ድንበር ተጠናክረው የገፉ መሆናቸውን የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። የሱዳን እንቅስቃሴ ዓለም አቀፍ ሕግን የጣሰ ነው ሲል የከሰሰው የውጭ ጉዳይ ሚኒስቴሩ በሁለቱ ሀገሮች መካከል ያለው የድንበር ጥያቄና ውዝግብ መፍትሄ እስኪያገኝ ቀደም ሲል በደረሱበት መግባባት መሰረት በየነበሩበት እንዲቆዩ አሳስቧል። ይህ በእንዲህ እንዳለ በህዳሴ ግድብ ጉዳይ ለመነጋገር ከትናንት በስቲያ እሁድ በኢንተርኔት የተገናኙት የኢትዮጵያ የሱዳንና የግብጽ የውጭ ጉዳይ ሚኒስትሮች ያለ ስምምነት ተለያይተዋል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ ለጋዜጠኞች በሰጡት መግለጫ ሱዳን አዲስ ሐሳብ ማንጸባረቋን ጠቁመዋል። በመጽሔት ዝርዝር ዘገባዎችን ይዘናል። ማይካድራ ላይ በተካሄደው ጭፍጨፋ የተጠረጠሩ ሁለት ግለሰቦችና ተባባሪ ናቸው የተባሉ ሌሎች 3 ሰዎች ዛሬ በፌደራል መካከለኛ ደረጃ ፍርድ ቤት አራዳ ምድብ ችሎት መቅረባቸውን የኢትዮጵያ ዜና አገልግሎት ዘግቧል። ምርመራውን የያዘው ፖሊስ በተጠርጣሪዎቹ ላይ የሰውና የሰነድ ማስረጃዎችን ሲያሰባስብ መቆየቱን ለፍርድ ቤቱ ማሳወቁንና ሁለቱ ተጠርጣሪዎች ጭፍጨፋው እንዲፈጸም ካደረጉ በኋላ ወደ አዲስ አበባ ሸሽተው በተባባሪነት የተያዙት 3 ሰዎች ቤት ውስጥ መሸሸጋቸውን ማስረዳቱን ዘገባው ጠቁሟል። ፖሊስ ከተጠርጣሪዎቹ መኖሪያ ቤቶች ማስረጃዎችን ማሰባሰቡንና ለቴክኒክ ምርመራ ወደሚመለከተው አካል መላኩን ገልጾ የ14 ቀናት ተጨማሪ የምርመራ ጊዜ እንዲፈቀድለት መጠየቁን የዜና አገልግሎቱ ዘግቧል። ተጠርጣሪዎቹ የዋስትና መብት እንዲከበርላቸውና ጉዳያቸውን በውጭ ሆነው እንዲከታተሉ ቢጠይቁም ፍርድ ቤቱ ጥያቄያቸውን ውድቅ አድርጎ ለፖሊስ የጠየቀውን የ14 ቀናት የምርመራ ጊዜ ፈቅዶ ተለዋጭ ቀጠሮ መስጠቱን ኢዜአ አክሎ ዘግቧል። ይህ በእንዲህ እንዳለ ለደህንነታችን እንሰጋለን በሚል በታሰሩበት አካባቢ የሚዳኝ ችሎት እንዲሰየምላቸው ጠይቀው የነበሩትና አቤቱታቸው ቀደም ሲል ውድቅ የተደረገባቸው በእነ ጃዋር መሐመድ የክስ ዶሴ የተከሰሱ ተጠርጣሪዎች ዛሬ በፌዴራል ከፍተኛ ፍርድ ቤት ልደታ ምድብ ችሎት ፊት ቀርበዋል። ዝርዝሩን ሙክታር ጀማል ይዟል።
የእና አቶ ጀዋር ሲራጅ መሐመድ የክስ መዝገብን የተመለከተው የልደታ ፌደራል ከፍተኛ ፍርድ ቤት ዛሬ የተሰየመው የተከሳሾች ጠበቆች ባቀረቡት የመጀመሪያ ደረጃ መቃወሚያ ላይ ብያኔ ለመስጠት ነው። የተከሳሾች ጠበቆች ፍርድ ቤቱ ክሱን የማየት ስልጣን እንደሌለው የገለጹበትና እነሱ እንዳሉት በሕጉ መሰረት ጉዳዩን ማየት ያለበት የኦሮሚያ ጠቅላይ ፍርድ ቤት መሆኑን አንስተው ተከራክረዋል። ሌላኛው የፍርድ መቃወሚያ ፍቃድ የሌለው ሕገወጥ የጦር መሳሪያን መያዝ በሚል ክስ ላይ የቀረበው መቃወሚያ ነው። ጠበቆቹ ሕጉ በወቅቱ እንዲያስመዘግቡ ይላል እንጂ በወንጀል አያስጠይቅም ሲሉ አቀርበዋል። በአጠቃላይ ጠበቆቹ 7 ክሶች ላይ ያቀረቧቸውን መቃወሚያዎች በመመልከት ፍርድ ቤቱ 4 የመጀመሪያ ደረጃ መቃወሚያዎችን አቃቢ ሕግ ክሱን አሻሽሎ ለጥር 14 2013 እንዲያቀርብ ወስኗል። 24 ሰዎች የሚገኙበት የእና አቶ ጀዋር ሲራጅ መሐመድ መዝገብ በዜጎች መካከል ግጭት እንዲፈጠር ማድረግ፣ ፍቃድ የሌለው የጦር መሳሪያ መያዝና የቴሌኮም ማጭበርበርን ጨምሮ 10 ክሶች ቀርበውበታል። አቶ ጀዋር መሐመድ ሲራጅን ጨምሮ 4 ተከሳሾች ዳር 22 2013 ለፍርድ ቤት ባቀረቡት አቤቱታ ከሀገሪቱ ወቅታዊ የደህንነት ችግር አንጻር ወደ ልደታ ችሎት መምጣት የደህንነት ስጋት እንደሚደቅንባቸው ገልጸው ነበር። ለሁለት ተከታታይ ችሎቶች አለመቅረባቸውን የተመለከተው ፍርድ ቤት ታህሳስ 8 2013 በዋለው ችሎት ጥያቄያቸውን ውድቅ በማድረግ መቅረብ እንዳለባቸው የሰጠውን ብያኔ ተከትሎ ነው ዛሬ ልደታ ከፍተኛ ፍርድ ቤት የቀረቡት። አቶ ጀዋር መሐመድና ሌሎች የኦሮሞ ፌደራላዊ ኮንግረስ አመራሮች የታሰሩት የድምጻዊ ሀጫሉ ሁንዴሳ ግድያን ተከትሎ በተከሰተውና በርካታ ንጹሃን ዜጎች ህይወት በጠፋበት ሁከት ተጠርጥረው መሆኑ ይታወሳል። ለአሜሪካ ድምጽ ሙክታር ጀማል ነኝ ከአዲስ አበባ።
አመሰግናለሁ ሙክታር። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ የአሜሪካ ድምጽን ትናንት ጎብኝተዋል። ሚኒስትሩ በጉብኝታቸው ወቅት የዩናይትድ ስቴትስን የስርጭት አገልግሎት ተቃሚነት እንዲሁም የአሜሪካን ልዩነት ለዓለም የሚያሳዩ ታሪኮችን የማቅረብን አስፈላጊነት አስመልክቶ መልእክት ያስተላለፉ ሲሆን ለቀረቡላቸው ጥያቄዎችም መልስ ሰጥተዋል። አሜሪካ ጥሩና ታላቅም ነች። መሰረታችንን የሚያይ ሁሉ ይህንን ይገነዘባል። ይበልጥ ጥራት ላለው ህብረት ዘወትር እንጥራለን። ሁልጊዜ ትክክል ባንሆንም ባለፈውም አሁን በጨበጥነውም ኩራትም ትህትናም እንዲኖረን እንታትራለን ብለዋል ፖምፔዮ። የሥራ ዘመናቸው ከፕሬዝደንት ትራምፕ አስተዳደር መሰናበት ጋር በቅርቡ የሚያበቃው ፖምፔዮ መንገድ ተሻግሮ በሚገኘው የተወካዮች ምክር ቤት ላይ ሰሞኑን ስለተፈጸመው ሁከት ግን አልተናገሩም። የአሜሪካ ድምጽ ለመላው ዓለም በ46 ቋንቋዎች በራዲዮ በቴሌቪዥንና በኢንተርኔት የሚያሰራጭ የዩናይትድ ስቴትስ መንግስታዊ የዜና ተቋም ነው። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። የዩናይትድ ስቴትስ ምክትል ፕሬዚደንት ህገ መንግስታዊ ችሎታቸውን ተጠቅመው ከካቢኔው ጋር ፕሬዚደንት ዶናልድ ትራምፕን እንዲያስተናብቱ በሚጠይቅ ሐሳብ ላይ የተወካዮች ምክር ቤቱ ዛሬ ድምጽ ይሰጣል ተብሎ እየተጠበቀ ነው። ሐሳቡ ከጸደቀ ፔንስ እርምጃውን በ24 ሰዓታት ውስጥ እንዲወስዱ የሚጠይቅ ሲሆን ምክትል ፕሬዚደንቱ የተጠየቁትን በተባለው ጊዜ ውስጥ ካልፈጸሙ የተወካዮች ምክር ቤቱ ፕሬዚደንቱ በድጋሚ ሊከሰሱ የሚችሉበትን ሂደት እንደሚጀምር የምክር ቤቱ አፈ ጉባኤ ናንሲ ፔሎሲ አስጠንቅቀዋል። ፕሬዚደንቱ በሕገ መንግስቱ በሀገራችንና በአሜሪካ ሕዝብ ላይ ያፈጠጠ ስጋት ደቅነዋል ብለዋል ፔሎሲ ትናንት ሲናገሩ። ፔንስም ይሁኑ ካቢኔው የሚጠየቁትን ስለመፈጸም አለመፈጸማቸው እስካሁን የሰጡት ፍንጭ ባይኖርም በምክር ቤቱ ላይ የሁከት ጥቃት ከተፈጸመ ካለፈው ረቡዕ አንስቶ ሳይነጋገሩ የቆዩት ፕሬዚደንት ዶናልድ ትራምፕና ምክትል ፕሬዚደንቱ ማይክ ፔንስ ትናንት ተገናኝተው በመልካም መንፈስ መወያየታቸው ተዘግቧል። የኮሮና ቫይረስን አመጣጥና መነሻ የሚያጠና የዓለም የጤና ድርጅት ባለሙያዎች ቡድን በዚህ ሳምንት ውሃን ከተማ እንደሚገባ ቻይና ዛሬ አስታውቃለች። ከሲንጋፖር የሚነሳው 10 ባለሙያዎች ያሉት ቡድን ከነገ በስቲያ በቀጥታ ወደ ውሃን ከተማ እንደሚበር የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ዣኦ ሊጂያን ተናግረዋል። ቻይናውያኑ ኮሮና ቫይረስ የተነሳው ቻይና ውስጥ ሳይሆን ሌላ ሀገር እንደሆነ የሚናገሩ ሲሆን በኮቪድ-19 ምክንያት የተፈጠረ ገጽታቸውን ለማስቀየር እየጣሩ መሆናቸው ይታወቃል። አሜሪካዊው የመድኃኒት ምርምርና አምራች ኩባንያ ፋይዘር እና የጀርመን ሸሪኩ ባዮኤንቴክ የኮሮና ቫይረስ መከላከያ ክትባታቸውን ምርት በ50% እንደሚያሳድጉ እና በዚህ ዓመት ውስጥ 2 ቢሊዮን ነጠላ ክትባቶችን እንደሚያመርቱ አስታወቁ። ኩባንያዎቹ ሳናቸው ላይ የደረሱት እጅግ ያሻቀበውን ዓለም አቀፍ ፍላጎት ለማሟላት መሆኑን ገልጸዋል። ጀርመን ማርቡርግ ከተማ ውስጥ የተቋቋመው አዲስ ማምረቻ በመጪው የአውሮፓ ወር መጨረሻ ወደ ሙሉ ስራ ሲገባ በአመት 750 ሚሊዮን እንደሚያመርትና የአምራች ተቋማቱን ቁጥር ወደ 6 እንደሚያሳድገው ተነግሯል። የዓለም የጤና ድርጅት አነስተኛ ገቢ ላላቸው ሀገሮች ክትባቱን ለማድረስ ኮቫክስ በሚባል መርሃ ግብር አማካይነት ለጀመረው እንቅስቃሴ ከኩባንያዎቹ ጋር እየተደራደረ ቢሆንም እስካሁን የተደረሰበት ስምምነት የለም። ክትባት በተመጣጠነና በተካከለ ሁኔታ ለሁሉም ካልደረሰ ወረርሽኙን ማሸነፍ እንደማይቻል የጠቆሙት የጤና ድርጅቱ ዋና ዳይሬክተር ዶክተር ቴድሮስ አድሃኖም ካፕታሞቹ ሀገሮች የሚመረተውን ሁሉ ጠራርገው እየገዙ ድሆቹ ያለ ክትባት ሊቀሩ የመቻላቸው ነገር እንደሚያሳስባቸው ባለፈው ሳምንት ተናግረው ነበር። ኮቫክስ በደሃ ሀገሮች ውስጥ ሕፃናትን ለመከተብ እየሰራ መሆኑ ታውቋል። በሌላ በኩል የኮሮና ቫይረስ መከላከያ ክትባት በስፋት ቢሰጥም በዚህ የአውሮፓ ዓመት ውስጥ አብዛኛው ሰው ከወረርሽኙ የተጠበቀ ይሆናል ተብሎ እንደማይታሰብ የዓለም የጤና ድርጅት አስጠንቅቋል። ሰው ከቫይረሱ የተጠበቀ መሆኑን ለማረጋገጥ የክትባት ምርትና ስርጭት በከፍተኛ ደረጃ ተጠናክሮ መቀጠል እንዳለበት ያሳሰቡት የጤና ድርጅቱ ዋና ሳይንቲስት ሱሚያ ስዋሚናታን እስካሁን ስራ ላይ የቆዩት የመከላከያ ዘዴዎች ማስክ ማድረግ፣ አለመጠጋጋትና የእጆችን ንጽህና መጠበቅ መቀጠል እንዳለበት መክረዋል። በሌላ በኩል ደግሞ ትናንት በተካሄደ የጂፒ ሞርጋን የጤና ጉባኤ ላይ የቀረበ የሞዴርና ኩባንያ ማብራሪያ የኮሮና ቫይረስ ክትባት የሚከላከለው ለአንድ ዓመት እንደሆነ ጠቁመዋል። ዩናይትድ ስቴትስ ውስጥ እስከ ትናንት 9 ሚሊዮን ሰው የመጀመሪያውን ክትባት መውሰዱን የበሽታዎች መቆጣጠሪያና መከላከያ ማዕከላቷ ሲዲሲ አስታውቋል። እንግሊዝ ውስጥ የተከሰከሰው አዲሱ የኮሮና ቫይረስ አይነት በ45 ሀገሮችና ዩናይትድ ስቴትስ ውስጥም ቢያንስ በ8 ግዛቶች ውስጥ ታይቷል። በሌላ በኩል ደግሞ ሌላ ሶስተኛ አዲስ የኮሮና ቫይረስ አይነት ከብራዚል ወደ ጃፓን የገቡ መንገደኞች ላይ መገኘቱ ተነግሯል። አፍሪካ ውስጥ እስከ ትናንት ብቻ 3 ሚሊዮን ሰው ለኮሮና ቫይረስ መጋለጡ የተነገረ ሲሆን አህጉሪቱ ውስጥ ምናልባትም አዲስ ዙር የወረርሽኝ ማዕበል ሳይቀሰቀስ እንደማይቀር ተሰግቷል። ይህ በእንዲህ እንዳለ አልጄሪያ የሩሲያን ስፑትኒክ ፒያት ወይም ስፑትኒክ 5 ክትባት አገልግሎት ላይ ለማዋል መመዝገቧን የሩሲያ የበላይ ሀብት ፈንድ በምህጻር RDIF የሚባል ተቋም አስታውቋል። የሩሲያን ክትባት ለመጠቀም አልጄሪያ የመጀመሪያ መሆኗ ነው። የአልጄሪያ ፕሬዝዳንት በኮቪድ-19 ምክንያት ለገጠማቸው የጤና መስተጓጎል ሕክምና ለመከታተል ከትናንት በስቲያ ወደ ጀርመን ሄደዋል። በመላው ዓለም ለኮሮና ቫይረስ የተጋለጠው ሰው ቁጥር ከ90 ሚሊዮን መብለጡንና በቀዳሚዋ ዩናይትድ ስቴትስ 22 ሚሊዮን ተኩል መድረሱን የጃንስ ሆፕኪንስ ዩኒቨርሲቲ የኮሮና ቫይረስ መረጃ ማዕከል አስታውቋል። ኢትዮጵያ ውስጥ ለኮሮና ቫይረስ የተጋለጠው ሰው ቁጥር 128,992 ሲሆን ዛሬ ይህ መረጃ እስከተጠናቀረበት ጊዜ ሕይወቱ ያለፈ አንድ ታማሚን ጨምሮ አጠቃላዩ የኮቪድ-19 የሞት መጠን 2004 መድረሱን የጤና ሚኒስቴር አስታውቋል። ከፍተኛው ቁጥር በተመዘገበባት አዲስ አበባ ብቻ ዛሬ መጋለጡ የተረጋገጠው ሰው 305 መሆኑን ሚኒስቴሩ አክሎ ጠቁሟል። ለዜና የተያዘው ሰዓት አበቃ። ከቀሪ ዝግጅቶች ጋር አብራችሁን ቆዩ። ወደ ጽዮን ለመለሳችሁ
የምታዳምጡት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የዛሬ ማክሰኞ ጥር 4 2013 ዓመተ ምህረት ዝግጅታችንን ነው።
ወደ 200,000 ተማሪዎች ግል ሆነ ከመንግስት ዩኒቨርሲቲ ተመርቀው ይወጣሉ፣ ያለምንም ለስራ ዝግጁ ሳይሆኑ ማለት ነው። እነዚህ ድርጅቶች የሚፈልጓቸው መጻፍና ማንበብ ብቻ ወይም ደግሞ ወረቀት ያለው ተማሪ አይደለም።
የደረጃ.com ፕሮግራም ዳይሬክተር ወይዘሪት ሲሃም የለናቸው በሁለተኛው አጋማሽ የንግድና ምጣኔ ሀብት ዝግጅታችን ተጠቅቋቸው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.vnews.com በአትቪኦኤamharic የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ወደ እለቱ አብይ ርዕስ እንለፍ። በቤንሻንጉል ጉምዝ ክልል ድባጤ ወረዳ በታጣቂዎች በተከፈተ ጥቃት ትላንት ሌሊት ከ60 በላይ ንጹሃን ዜጎች መገደላቸውን የአይንማኞችና ከጥቃቱ ያመለጡ ግለሰቦች ለአሜሪካ ድምጽ ተናግረዋል። የክልሉ የጸጥታ ጉዳይ በጠቅላይ ሚኒስትሩ በሚመራው ግብረ ኃይል ስር እንዲሆን ከተወሰነ በኋላ በዚህ ደረጃ ጥቃት ሲፈጸም የመጀመሪያው ነው። አስቴር ምስጋናው ስርስር አላት።
ዛሬ ከሰዓት በኋላ አስከሬን እየሰበሰበ እንደሆነ የነገረኝና ስሙ እንዲጠቀስ ያልፈለገ የአይንማኝ በቤንሻንጉል ጉምዝ ክልል ድባጤ ወረዳ ዳሊቴ ቀበሌ ውስጥ ከንጋቱ 11 ሰዓት በኋላ የታጠቁ ኃይሎች ቤት ማቃጠላቸውንና ከ60 በላይ ሰዎችን መግደላቸውን ገልጿል።
አስከሬን እየሰበሰቡ ነው ያለነው። አሁን ሳምስበን እየጫኑ ነው። ኦነክሰኔና የጉምዝ ጓድን የተባለ ታጣቂ ነው ጥቃት የፈጸመ። ስለዚህ ለተፈጸመው ለዚህ የፍራንድ ሰዓት ተኩል ላይ ነው ከባባ ተደርጎ በአንድ ከበሬ እዚህ ተጠቅመው።
ምን ያህል ሰው ሞቷል?
63 ሰው ነው። አሁን አንድ አይሽሉን እቺን ይወጣል ማለት ነው። የሞተ ብቻ ከቁስለኛው ውጪ ማለት ነው። አማራና ሙስሊም ክርስቲና እምነት ተከታይ ሙስሊምና አማራ ነው ተገድሎ ያለው። እዛው ነው ያለው። ሞተው የተለከመ እየመጣ ነው። ቁስለኛው ወደ 22 አካባቢ ነው።
በንብረት ላይ የደረሰ ጉዳት አለ?
ንብረት ምንም ቤት ቆርቆሮ ቤት ሳሚ ምንም ነገር የለም። እንዳለው ምንም አይነት ንብረት የለም።
የዛሬውን ጥቃት የፈጸሙት የቤንሻንጉል ጉምዝ ነጻዎችና ኦነግ ሸኔ ናቸው ብለኛልና ምንድነው ማረጋጋጫ እነሱ ለመሆናቸው?
ማረጋጋጫ ያለ በመከላከያ እርምጃ ከተወሰዱትም የተመቱ አሉ። ከነሱ ላይ ማረጋጋጫ የተወሰደ መረጃ አለን። ከሞቱት ላይም የተረዳነው ነገር ስለሆነ ማለት ነው።
ሌላው ስሙ እንዲጠቀስ ያልፈለገው የአይንማኝ ደግሞ ነዋሪዎች አሁንም በከፍተኛ ስጋት ውስጥ መሆናቸውን ተናግረዋል።
ቆርቃ ቀበሌ ውስጥ ነው ያው ህዝቦችን አፍነው ወነግ ሸኔና የጉምዝ ድርጅት በአንድ ላይ ተደራጅተው ነው ጨርሷቸዋል የሚባለው። አስከሬን ገና እየተለቀመ ነው። ብቻኛ አሁን ወደ ጫካ ወጣ ብለን ያለ በኢቨንት ህጻናትና ሴቶች ናቸው። አንድ 67 የሚሆን አስከሬን ሰብስበናል ነው የሚሉኝ። ስልክ ስለማይወጣ ምን ያህል እንደሆነ ላውቀው አልቻልኩም። ቤትም አቃጥለዋል። ያው ሰፈሩን አቃጥለውታል።
ጥቃቱ ምንም መሰረት ያደረገ
የአማራ ብሔር ተወላጅና አገው ብሔር በቃ እየደረሰበት ያለ።
ታጣቂዎቹ እነማን ናቸው ነው ያሉ?
ኦነግ ሸኔና ጉምዞች ናቸው።
በዚህ በፊት የጉምዝ ታጣቂዎች ነበሩ እዛ አካባቢ ጥቃት የሚፈጽሙትና አሁን እንዴት የኦነግ ሸኔ ታጣቂዎች ናቸው ልትሉ ቻላችሁ?
በፊት ያው እንዳሉ ይታወቃል። በድባጤ ወረዳ በቆርቃ ቀበሌ ውስጥ ያው ተቆጣጥረው እንደሚኖሩ ጋሊሳን ጀምሮ ተቆጣጥረው እንደሚኖሩ ይታወቃል። ዞሮ ዞሮ ግን አሁን ሰሞኑን ከነሱ አንድ ሰው ተመቶ ነበርና ከዛ የትናንት እሁድ ሳምንት ነው እርቅ ያደረጉት በአንድ ለመሆን ለመደራጀት። ያንን እርቅ ከፈጸሙ በኋላ ነው አሁን እንግዲህ በአንድነት ለመዋጋት የጀመሩ ማለት ነው።
የጸጥታ ኃይል የለም በአካባቢው? መከላከያ
ጸጥታ ኃይል ከመጣ ወደ ወር ከምናምን ሆኖታል። ምንም የሰራልን ፋይዳ ነገር የለም፣ የጠቀመን ነገር የለም። እናረጋጋለን ተቀመጡ ነው የሚሉ፣ እኛ ሰግተናል።
የአሜሪካ ድምጽ በስልክ ያገኛቸው አንድ የአካባቢው ኮማንድ ፖስት አባል ጥቃቱ መፈጸሙን አረጋግጠዋል። የደረሰውን የጉዳት መጠን ግን አላረጋገጡም፣ ማብራሪያም አልሰጡም። የኮማንድ ፖስቱ ሌሎች ከፍተኛ ባለስልጣናትን ለማነጋገር ያደረኩት ጥረት ለጊዜው አልተሳካም። እንደተሳካ የምመለስ ይሆናል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አስቴርን ለዘገባው እናመሰግናለን። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት የሱዳን ኃይሎች ዛሬም ወደ ኢትዮጵያ ድንበር ተጠናክረው እየገፉ መሆናቸውን የውጭ ጉዳይ ሚኒስቴር አስታወቀ። የሱዳን እርምጃ ዓለም አቀፍ ሕግን የጣሰ ድርጊት እንደሆነም አስገንዝቧል። በሁለቱ ሀገሮች መካከል ያለው የድንበር ችግር እስኪፈታ ቀደም ሲል በደረሱበት መግባባት በነበሩበት እንዲቆዩ ሚኒስቴሩ አሳስቧል። የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ዲና ሙፍቲ ዛሬ የሰጡትን መግለጫ የተከታተለው መለስካቸው አማሃ ዝርዝር አለው።
የውጭ ጉዳይ ሚኒስቴር ቃል አቀባይ ጽፈት ቤት ዛሬ ረፋዱ ላይ በጠራው ጋዜጣዊ መግለጫ ላይ በኢትዮጵያና በሱዳን ድንበር አካባቢ የሱዳን ኃይሎች ዛሬም የኢትዮጵያን ድንበር እየገፉ እንደሆነ ቃል አቀባዩ አምባሳደር ዲና ሙፍቲ አስታወቁ። ካለፉት ሳምንታት ጀምሮ በተደጋጋሚ እንደተጠቀሰው በተጠናከረ ሁኔታ የሱዳን ታጣቂ ኃይሎች ወደ ኢትዮጵያ ድንበር ውስጥ የመግባት እንቅስቃሴ ላይ እንደሚገኙ የተናገሩት አምባሳደር ዲና ሙፍቲ የዚህን ድንበር ታሪካዊ አመጣጥና ሁለቱም ሀገሮች ቀደም ሲል የደረሱበትን ስምምነት በዝርዝር አስረድተዋል።
ደጋግመን ማለት የምንፈልገው ነገር የሁለቱ ሀገሮች ድንበር 100 ዓመት የቆየ ድንበር ነው። በ1902 በነጮቹ አቆጣጠር ተከልሎ የነበረው ድንበር በወቅቱ በእንግሊዝ ቅኝ ግዛት ሱዳን ተይዛ በነበረበት ወቅት
መጀር ጎየን የተባሉ ሰው ብቻቸውን የከለሉትን ኢትዮጵያ ነበረችበትን ድንበር ነው። ይህንን ግን 1972 ሁለቱ ሀገሮች መካከል በተደረገው ኤክስቼንጅ ኦፍ ኖትስ ያ በ1972 ማለት ነው በነጮቹ አቆጣጠር ይሄ ድንበር 1972 ተከልሎ የነበረው እንደዛው ይቆይ። ነገር ግን ይሄ ድንበር በወቅቱ የተከለለው ኢትዮጵያ ነበረችበት ባንድ ወገን ብቻ ስለነበረ እንደገና ለመከለል ስራን ጀምራለን ተብሎ በ1972 ሁለቱ ሀገሮች ኖት ተቀያይሯል። ይሄን ኖት በተባበሩት መንግስታት ድርጅት ውስጥ ዲፖዚት ያደረጉት ሱዳኖች ጭምር ናቸው። ሱዳን መንግስት በወቅቱ የነበረው በተባበሩት መንግስታት ድርጅት ብቻ ሳይሆን በአፍሪካ ህብረትም ዲፖዚት አድርገውታል። ስለዚህ በዚህ መሰረት ድንበሩ እስከሚካለል ድረስ ሁለቱ ሀገሮች በመግባቡበት ሁኔታ አሁን ባለው ሁኔታ ቆይ የሚል ነው የነበረው።
ይህን በሁለቱ ሀገሮች መካከል የሚገኘውን ድንበር ዓለም አቀፍ አሰራርን በተከተለ መንገድ እንደገና ለማካለል ላለፉት 48 ዓመታት ያህል የተለያዩ ስራዎች ሲሰሩ እንደቆዩም አምባሳደር ዲና አስታውሰዋል። በወቅቱ ለዚሁ ስራ የጋራ ቴክኒክ ኮሚቴ፣ የጋራ ድንበር ኮሚቴና የጋራ ከፍተኛ ፖለቲካ ኮሚቴ ተመስርቶ የተለያዩ ተግባራትን ሲያከናውኑ መቆየታቸውንም ገልጸዋል። ይሁንና ይህ ስራ እየተከናወነ ሳለ ካለፉት ጥቂት ሳምንታት ወዲህ ሌላ ሁኔታ ተፈጥሯል ይላሉ ቃል አቀባዩ።
ይሄ በዚህ እንዳለ ነው በሰሜኑ ሀገራችን ክፍል የህግ የበላይነትን የማስከበር እንቅስቃሴ በኢትዮጵያ በኩል ሲጀመር የሱዳን ወገን ይሄን አጋጣሚ ተጠቅሞ እዛ አካባቢ የሳሳ የመከላከያና የሴኩሪቲ ኃይል አለ በሚል የኢትዮጵያን መሬት የወረረው እዛ አካባቢ አርሶ አደሩን ማጎሳቆል ጀመረው አሁንም ይሄን ሁኔታ አላቆመም የሚል ነው ዛሬው መልእክታችን። ይህ ጎጥ ተግባር ዓለም አቀፍ ህግን የሚጥስ ነው። የሱዳንንም የኢትዮጵያንም ጥቅም አያስጠብቅም። በሌሎች ኃይሎች የሚገፋ ነው እያልን ነው ያለ ነው። ኢትዮጵያ ይህንን በትዕግስት ያየችበት ምክንያት ይህንን ግጭት ሪጅናላይዝ ማድረግ ፍላጎት ስለሌላት ሁኔታዎችን ወደ ነበረበት መልሶ ትክክለኛውን የማካለሉን ስራ ውስጥ እንድንገባ ፍላጎት ስላላት፣ ኢትዮጵያ ሁልጊዜም ቅድሚያ ለሰላም ስለምትሰጥ ዓለም አቀፍ መርሆችን ስለምታከብር ብቻ ነው። ይሄ ግን ገደብ እንዳለው እና በተቻለ መጠን ደግሞ ከሁሉ በላይ የሁለቱን አገሮች በማጋጨት የፖለቲካ ትርፍ ለማግኘት የሚፈልጉትን ወገኖች ላለመጥቀም ነው፣ የእነሱን ካርድ ላለመጫወት ነው የሚል ነገር ነው። በእኛ በኩል ያለው ይህንን ተውት አዋጣችሁም።
በታላቁ ህዳሴ ግድብ ዙሪያ ሶስቱ ሀገሮች ማለትም ኢትዮጵያ፣ ግብፅና ሱዳን የጀመሩት ድርድር በሰበብ አስባቡ እየተቋረጠና እየተጓተተ እንደሚገኝ አምባሳደር ዲና ተናግረዋል። ባለፈው እሁድ በሶስቱ ሀገሮች የውጭ ጉዳይና የውሃ ሚኒስትሮች በተደረገው ስብሰባ ላይ የሱዳን ወገን ኤክስፐርቶች የሚነጋገሩበት ቢጋር ወይንም ተርምስ ኦፍ ሬፈረንስ ካልቀረበና በአፍሪካ ህብረት ካልጸደቀ ለመደራደር ፈቃደኛ እንዳልሆኑ አስረድተዋል አምባሳደር ዲና ሙፍቲ።
እዚህ ላይ እየተስተዋለ ያለው አንዴ የኛው ሀገር ሌላ ጊዜ ያኛው ሀገር ተራ በተራ ወጣ ገባ እያሉ ያሉበት ሁኔታ ነው ያለው። ምናልባትም በአፍሪካ ህብረት እየተደረገ ያለውን ድርድር በዛ መድረክ መፍትሄ እንዳይገኝ የማዘግየትና ጉዳዩን አሰልቺ በማድረግ ምናልባትም ወደ ተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት እንዲሄድ ወይም የሚቀጥለው ፕሬዚደንት ኮንጎ ነው የሚሆነው እዛ ጋር እንዲሄድ ፍላጎት ይኖራል ተብሎ ሊገመት ይችላል። ለማንኛውም ግን በኢትዮጵያ በኩል አሁንም የዚህ ሶስትዮሽ ድርድር ስኬታማ እንዲሆን ድርድሩን የመቀጠል በድርድሩ እንደሌላ ጊዜ ሁሉ ሙሉ በሙሉ የመሳተፍ ሁልጊዜ እንደምንለው ሁሉም ሶስቱም ወገኖች የሚያሸንፉበትን ስልት ነው እየተከተልን ያለ ነው። በሰበብ አስባቡ የሚወጡት አሁንም ሌሎች ናቸው። ይሄ እንግዲህ በዚህ ሁኔታ አሁንም ተንጠልጥሎ ያለ ጉዳይ ነው ማለት ነው። የሶስትዮሽ ድርድር በህዳሴ ግድብ ላይ
ቃል አቀባዩ በተጨማሪም ባለፈው ሳምንት ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር አቶ ደመቀ መኮንን ከአውሮፓው ህብረት የውጭ ጉዳይ ሚኒስትር ጆሴፍ ቦረል ጋር በሰሜኑ የኢትዮጵያ ክፍል ስላለው የሰብአዊ ድጋፍና መልሶ ግንባታን በተመለከተ መወያየታቸውን ገልጸዋል። የተገፉ ዜጎችን ወደ ሀገር በመመለሱ ስራም ባለፈው ሳምንት ከሳውዲ አረቢያ እና ከሌሎች መካከለኛው ምስራቅ ሀገሮች ከሰባት መቶ በላይ ኢትዮጵያውያን ወደ ሀገራቸው እንዲመለሱ መደረጉን ገልጸዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
መለስካቸው አምሃን ላደረሰን ዘገባ እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። የሶማሌ ክልል የክልል ምክር ቤት መቀመጫውን ቁጥር አሳድጓል። የውሳኔውን መነሻ ከ2007ቱ ምርጫ በኋላ የተፈጠሩ አዳዲስ ወረዳዎችን ለማካተት እንደሆነም ገልጿል። አዲስ ቸኮል ተጨማሪ አለው።
የሶማሌ ክልል ብልጽግና ፓርቲ በትላንትናው ዕለት ባካሄደው ስብሰባ የክልሉ ምክር ቤት መቀመጫ በ25 እንዲጨምር መወሰኑን የክልሉ ኮሙኒኬሽን አስታውቋል። የክልሉ ኮሙኒኬሽን ምክትል ቢሮ ኃላፊ ወይዘሮ ሂባ አህመድ ለቪኦኤ በሰጡት ቃል ውሳኔው ከ2007 ምርጫ በኋላ በሶማሌ ክልል የተፈጠሩ አዳዲስ ወረዳዎችን የሚያካትት ነው ብለዋል።
በትናንትናው ዕለት የሶማሌ ብልጽግና ከፍተኛ አመራር ተሰብስበው ነበር። ከአሁን በፊት በቀድሞ አመራር ላይ የተወሰኑ 25 ወረዳዎች ነበሩ። እነዚህ 25 ወረዳዎች በምክር ቤት አልተካተቱም ነበር ከአሁን በፊት የነበሩት። በዛ ዙሪያ ነው ውይይቱ የነበረው። በውይይቱ የክልሉ አመራር በሙሉ ድምጽ የጸደቀው 25 የክልል ምክር ቤት አባል እንዲጨምር ለእያንዳንዱ ወረዳ አንድ ሰው ተወካይ እንዲሆን ነው ያጸደቁት።
ክልሉ ከዚህ በፊት 275 ተወካዮች የነበሩ ሲሆን ይህ ግን አስቀድሞ በነበሩ 67 ወረዳዎች ላይ ተመሰረተ ነበር። ከዚያ በኋላ በአብዲ መሐመድ ዑመር ወይም አብዲ ኢሊያስ አስተዳደር ዘመን 25 አዳዲስ ወረዳዎች መፈጠራቸውን የገለጹ የቪኦኤ ምንጮች ሆኖም የወረዳዎቹ አፈጣጠር በጥናት ላይ ተመሰረተ አልነበረም ብለዋል። በመፍትሄነት የተወሰኑ አዳዲሶቹ ወረዳዎች እያንዳንዳቸው አንዳንድ ተወካዮች እንዲኖራቸው ነው ተብሏል። በዚህም ከ2013 ምርጫ በኋላ የሶማሌ ክልል ምክር ቤት 300 ተወካዮች ይኖሩታል ማለት ነው። የሶማሌ ክልል ባለፈው አመት ፌደራል የህዝብ ተወካዮች ምክር ቤት ያለው የ23 ተወካዮች ውክልና ይስተካከልልኝ ሲል ጠይቆ ነበር። የክልሉ ተጠባባቂ ርዕሰ መስተዳድር አቶ ሙስጠፈ ማህመድ ለምርጫ ቦርድ በጻፉት ደብዳቤ በ1987 የህዝብና ቤቶች ቆጠራ የሶማሌ ክልል ህዝብ ውክልና 32 ሊሆን ሲገባ 9 ተቀንሶ 23 መሆኑ ትክክል ስላልሆነ እንዲስተካከል ጠይቀው ነበር። በሀገሪቱ ለመጨረሻ ጊዜ በተካሄደው የ1999 የህዝብና ቤቶች ቆጠራ ከሶማሌ ክልል በጥቂት መቶ ሺዎች ያነሰ የህዝብ ብዛት ያለው የትግራይ ክልል በህዝብ ተወካዮች ምክር ቤት 38 መቀመጫዎች ሲኖሩት የሶማሌ ክልል ግን 23 ብቻ ያለው መሆኑ በወቅቱ በሐሳቡ ደጋፊዎች ለማነጻጸሪያነት የቀረበ ነበር። ይሁንና ከምርጫ ቦርድ ይስተካከላል ወይም አይስተካከልም የሚል ይፋዊ ምላሽ ለመሰጠቱ የተባለ ነገር አልነበረም። ይህ ጥያቄ በንጥልጥል ባለበት ሁኔታ ነው ክልሉ በትላንትናው ዕለት የክልሉ ምክር ቤት መቀመጫ በ25 ሊያሳድግ የወሰነው። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
አዲስ ቸኮልን ለዘገባው እናመሰግናለን። አድማጮች የምታዳምጡት ከአሜሪካ ድምጽ የአማርኛው ቋንቋ አገልግሎት የሚተላለፍላችሁን የማክሰኞ ምሽት ፕሮግራማችንን ነው። ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ተከታዩ ዘገባ እንለፍ። በትናንትናው ዕለት የአሜሪካ ድምጽን ዋና መስሪያ ቤት የጎበኙት የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ማይክ ፖምፒዮ ስለ ዩናይትድ ስቴትሱ የዜና ማሰራጫ ተቋም አስፈላጊነትና አሜሪካ በዓለም ላይ ስላላት ልዩ ጸጋ ተናግረዋል። ከዋሽንግተን የቪኦኤ የዲፕሎማሲ ጉዳዮች ዘጋቢ ሲንዲ ሴን የተጠናቀረውን ዘገባ ደረጀ ደስታ እንደሚከተለው ያቀርበዋል።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፒዮ ለመጀመሪያ ጊዜ ትናንት ሰኞ የአሜሪካ ድምጽ ቪኦኤን ዋና መስሪያ ቤት ጎብኝተዋል። በዚህ ቆይታቸው በዲፕሎማሲ አገልግሎታቸው በተዘዋወሩባቸው አገሮች የተናገሯቸውን ዋና ዋና ጉዳዮችና ጭብጦችን በመከለስ ተናግረዋል።
About American exceptionalism wherever and whenever I can, because it's true and because it's important. America is good and great, and everyone who truly grabs our founding understands this.
ባገኘው ታጋጣሚ ለሚያዳምጡኝ ሁሉ ስለ አሜሪካ ልዩ ጸጋ ነግራቸው ነበር። ምክንያቱም እውነት ነው፣ አሜሪካ መልካምና ትልቅ ናት። መሰረታችንን ማወቅ የሚፈልጉ ሁሉ ይሄንን መረዳት ይችላል። ሁልጊዜም ህብረቷና አንድነቷ ፍጹም የተነከረ ሀገር እንድትሆን እንጥራለን። ይህንን ስናደርግ ሁልጊዜም ላይሳካልን ይችል ይሆናል። ስለ ትናንቱም ሆነ ስለ ዛሬያችን ግን ኩሩና ትሁትም ልንሆን ይገባናል።
ማይክ ፖምፒዮ የተናገሩት የፕሬዝደንት ዶናልድ ትራምፕ ደጋፊዎች የዩናይትድ ስቴትስ ምክር ቤትን ህንጻ በአመጽ ከወረሩ ቀናት በኋላ ነበር። የአሜሪካ ዲሞክራሲ አምሳያ በሆነው ስፍራ የታየው ሁከት የመላውን ዓለም ትኩረት ስቦ አብይ ዜና ለመሆን በቅቷል። ፖምፒዮ ባለፈው ሳምንት ድርጊቱን ማውገዛቸውን የገለጹ ቢሆንም ከዚያ ወዲህ ግን ምንም አይነት አስተያየት አልሰጡበትም። ለአሜሪካ ድምጽ አስተያየታቸውን የሰጡ አንድ ባለሙያ እሳቸው ከሚናገሩበት ህንጻ አለፍ ብሎ ባለ ህንጻ ላይ ስለተፈጸመው ጉዳይ ፖምፒዮ አለማንሳታቸውም ሆነ ስለ ጉዳዩም አለመጠየቃቸው ያስደነገጣቸው መሆኑን ገልጸዋል። ከጀርመን ማርሻል ፈንድ ማይክ ኪማጅ እንዲህ ብለዋል።
It was striking that Secretary Pompeo didn't mention the events of this past week, which are momentous and I think clearly on everybody's mind. And it's odd that he would
ውጭ ጉዳይ ሚኒስትሩ ፖምፒዮ ባለፈው ሳምንት ስለተካሄደው አመጽ አለማንሳታቸው አስገራሚ ነበር። ይህ በእውነቱ በእያንዳንዱ ሰው ጭንቅላት ውስጥ ያለ ነገር ነው። ያንን ሳይጠቅሱ ያለፉበትን ምክንያት መገመት የሚቻልበት ክፍተት ቢኖርም ጉዳዩን ሳያነሱ ማለፋቸው እንግዳ ነገር ነው።
የዩናይትድ ስቴትስ መንግስት ለአሜሪካ ድምጽ ቪኦኤ እና ለሌሎች የዜና ማሰራጫዎች በጀት በመመደብ በመላው ዓለም ላሉ አድማጮች በርከት ባሉ የተለያዩ ቋንቋዎች ዜናና መረጃዎችን እንዲያደርሱ ያደርጋል። ፓምፔዮ የአሜሪካ ድምጽ ቪኦኤ ልዩ የሆነችው አሜሪካ ድምጽ ነው በማለት ተናግረዋል። ዓለም አቀፉ የሚዲያ ስርጭት የዩናይትድ ስቴትስን አስተሳሰቦች በመላው ዓለም የማስተዋወቅ ቁልፍ ሚና ያለው ሲሆን አምባገነን መንግስታት መድረክ የሚያገኙበት ስፍራ ግን አይደለም ብለዋል። ስለዚህም ሲናገሩ
governments like those in China, Iran, North Korea, they don't have the respect for the universal dignity of every human being in the way that America does. Indeed, that is what America was founded upon.
የቻይና የኢራንና የሰሜን ኮሪያ መንግስታት አይነቶቹ አሜሪካ ለተመሰረተችበት ዓለም አቀፍ የሰብአዊ ክብር ደንታ የላቸው። እነዚህ መንግስታት አገራችን ለቆመችላቸው ነገሮች ሁሉ ጠላቶች ናቸው። እኛ መንግስታት የሚኖሩት ህዝብን ለማገልገል መሆኑን እናውቃለን። እነሱ ግን ህዝብ የተፈጠረው መንግስትን ለማገልገል ነው ብለው ያምናሉ። በዚህ ረገድ የቪኦኤ ስራ ወሳኝ ነው። እናንተ የነጻነት ጦር ጫፍ ናችሁ።
ማይክ ፓምፔዮ የዩናይትድ ስቴትስ ዲፕሎማት ቁንጮ ሆነው የሚያገለግሉበት የሥራ ዘመን ይህ ወር ሳይገባደድ ያበቃል። ተመራጩ ፕሬዚዳንት ጆ ባይደን ቀደም ሲል በውጭ ጉዳይ ሚኒስቴር ረዳት ጸሐፊ የነበሩትን አንቶኒ ብሊንከንን አይጭተዋል። የእንደራሴዎቹ ምክር ቤት ካጸደቃቸው ብሊንከን ቀጣዩ የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ይሆናሉ። ለአሜሪካ ድምጽ ራዲዮ ደረጀ ደስታ።
ደረጀን እና ዘጋቢዎቻችንን እናመሰግናለን። አድማጮች፣ አሁን የፕሮግራም ማስታወቂያ አለን። ለጥያቄው መልስ
የአሜሪካ ድምጽ በሚያዘጋጀው አድማጮችን የሚያሳትፍ ውይይት ይሳተፉ። ሴቶች ለሀገር ሰላምና መረጋጋት፣ ለሰው ልጆች መብት መከበር ምን አስተዋጽኦ ማበርከት ይችላል? እኛ ሐሳባችሁን የሚያካፍሉ ሁለት እንግዶችን ጋብዘናል። እናንተ ደግሞ ጥያቄዎቻችሁን እንዲሁም ሐሳቦቻችሁን በማጋራት ተሳተፉ። እንግዶቻችን የህግ ባለሙያ የነበሩት ከሀገር ሽማግሌዎች ጋር ወደ ትግራይ ክልል አቅንተው ሰላም እንዲመጣ የተማጸኑት ወይዘሮ ማርያ ሙኒር አንዷ ናቸው። ሴቶችና እናቶች ለአንድ ሀገር ሰላምና መረጋጋትን እንዲያመጡ መስራት አለባቸው በሚል አቋም የተለያዩ እንቅስቃሴዎችን የሚያደርጉት የውመን ካንዱዊት እንቅስቃሴ መስራች ሞድሽ በቀለ ሌላኛው አንግዳችን ናቸው። የእናንተን አስተያየቶችና ጥያቄዎች የሚቀበሉ ቀጣይ መላዎች ተዘጋጅተዋል። በ202-205-9942 በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት ሐሳቡን አድርሱን። ዋትሳፕ ለሚቀናችሁ ደግሞ 202-251-3505 ክፍት ነው። horn@voanews.com በኢሜይል @voaamharic ለፌስቡክ መልእክቶች #voaamharic ለትዊተር መልእክቶች መልካም አማራጮች ናቸው። ጥያቄዎቻችሁን እስከ ሐሙስ ጥር 6 ቀን 2013 ዓመተ ምህረት በድምጽ ወይንም በጽሑፍ እንድትልኩልን ይሁን። የአሜሪካ ድምጽ
የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭት ነው እየተከታተላችሁ ያላችሁት። ዝግጅታችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአሃዱ ራዲዮ 94.3 ላይ እንገኛለን። የምሽቱ የአየር ስርጭት ፕሮዲውሰር ንጉሱ ታምሬ፣ ዋና አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ወደ ተከታዩ ዘገባ እንለፍ። ንግድና ምጣኔ ሀብት። የአዲስ አበባ ከተማ መስተዳድር ሰሞኑን 28,000 የሚሆኑ ስራ አጥ ወጣቶችና ሴቶችን በተለያዩ የስራ መስክ ለሁለት ሳምንት አሰልጥኖ በሰጠው የስራ እድል ወጣት ገመዳ ዳባና ሌሎች ወጣቶች ተጠቃሚ መሆናቸውን ለአሜሪካ ድምጽ ገልጸዋል። ወጣቶቹ ከከፍተኛ ትምህርት ተቋማት ተመርቀው ስራ ሳያገኙ ለአመታት መቆየታቸውን ገልጸው ዘንድሮ በከተማ አስተዳደሩ የስራ እድል ፈጠራ ተጠቃሚ መሆናቸውንም ተናግረዋል። ፀሐይ ዳምጠው ዝርዝር አላት።
ወጣት ገመዳ ዳባ የአዲስ አበባ ከተማ ነዋሪ ሲሆን በ2010 ዓመተ ምህረት ነው በመጀመሪያ ዲግሪ እንደተመረቀ። ይሁን እንጂ ስራ ለመቀጠርም ሆነ ተደራጅቶ ለመስራት እድል እንዳልቀናው ጠቅሶ ያለፈበትን ሁኔታ እንዲገልጿል።
እስካሁን ስራ የለኝም፣ የመደራጀት እድል አላገኘሁም። አሁን ነው እድሉን አግኝቼ የተደራጀሁት። የተሰማራውበት መስክ መንገድ ተጋና ነው የተማርኩት ደሞ የመምህርነት ሙያ ነበር ነገር ግን የከተማ አስተዳደሩ ስልጠና ሰጥቶኛል እንደኔ ሐሳብ ማንኛውም ሰው ተስፋ መቁረጥ የለበትም እኔ በጣም ነበር ስራ ለመፈለግ የተንከራተትኩት ግን በቀኑ ዛሬ ስራ አግኝቻለሁ
ወጣት ሐያጣ የስራ እድል ከተፈጠረላቸው ውስጥ አንዷ ናት ወጣቷ የከተማ ጽዳትና ቆሻሻ ማስወገድ ላይ ነው የተሰማራችው
ዲግሪ ተማሪ ነበርኩኝ ከዚህ ስራ ለመደረኝም ትምህርት የጨረስኩት በቅርቡ ነው እና ከዚህ ቤት የሰራሁት ምንም አይነት ስራ የለኝም የዳራ ቆሻሻ ወጋገር ላይ አዎ ዳራ ቆሻሻ እንዴት ማስወገድ እንዳለብን በምን አይነት ማስወገድ እንዳለብን የሚቀጠልና የማይቀጠል ቆሻ አይነት ቆሻሻ እንዳለ ከዛም በተጨማሪ ደግሞ ራሳችንን እንዴት መጠበቅ እንዳለብንም ስልጠና ወስደናል ከኔ በፊት የነበሩ ተማሪዎች ተመርቀው ያሉ ተማሪዎች ከኔ በላይም በየስራ ድኖራቸው ተመርቀው የተቀመጡ ተማሪዎች አሉ ግን ያው ተመርቀ ያለው ብዬ ከመቀመጥ እየሰራው እንግዲህ አብዛኛው ወጣት ተመርቀ የተቀመጣለው እኔ እንዲህ ተመርሬ ምናምን ተሳዘራል ማለት ብዙ አይነት የስራ መናቅ እንትኖች አሉ ማለት እኔም ስለደረሰብኝ ማለት ነው ስለነግራቸው የሰው ልጅ ወደ ትልቅ ደረጃ ማደግ የሚችለው ትልቅ ላይ መሆን ይችላል ከትንሽ ተነስቶ ሲሰራ ነው እና ያው የስራ መናቅ ባህላቸው የሚተው ወጣቶች ማስተላለፍ ፈልገው ማለት እሱ ነው
ላለፉት 2 አመታት ስራ ፍለጋ ጋ የተንከራተተ ወጣት መዝገብ ዋቁማ አሁን በግንባታ ሙያ ወደ ስራ መግባቱን ይናገራል።
ካናንዱ ሮጂ ዳባራ
እኔ ስራ አጥ ነበርኩኝ ተምሬ ተመርቄ ስራ አጥቼ 2 አመት ስራ ፍለጋ ላይ ነበርኩ ግን አልተሳካልኝም ነበር በአፕላይ ጂኦግራፊ ነበር የተማርኩት አሁን በግንባታ ዘርፍ ላይ ነው የተሰማራሁት የስራ አድል ፈጠራው ተጠቃሚ በመሆኔ ደስ ብሎኛል
የሰው እጅ ያዩ ልጆች ማሳደግ ከባድ ነው የምትለው የአምስት ልጆች እናት ወይዘሮ መቤት ካሳውን ለ9 አመታት በወንድሞቿ ድጋፍ እንደኖረች ገልጻ አሁን የከተማ አስተዳደሩ በፈጠረው የስራ እድል የከተማ ግብርና ስራ ላይ መሰማራቷን ተናግራለች
ስራ የለኝም ያው አንዳንድ ወንድሞች ከውጭ በሚረዱኝ ሁኔታ ነው የምኖረው እንጂ መተዳደሪያም የለኝም ክፍለ ከተማችን በመከታተል በወረዳው ላይ ባለው ከተማ ግብርና በንማነብ ስራ ላይ ተመልምለን በፍላጎታችን ስልጠናችን ወስደን እነሱም ጥሩ ክትትል አድርገውልናል እግዚአብሔር ይስጣቸው ነገሩን በማፋጠን ቦታ በመስጠት ስልጠና በመስጠት እዚህ አድርሰውናል ለቀጣይ ሁኔታ ዘላቂ ያለው የሥራ ዕድል ፈጠራ ሆኖልን ጥሩ ህይወት እንደምንኖር ባለሙሉ ተስፋ ነን መሬቱን ተረክበን እንገኛለን አሁን ለሥራችን የሚያግዝ ግባት እንደ ቀፎ ያለ እና ከስልጠናው ውጪ ያው ቀፎዎችንም ሰጥተውናል ቦታም ሰጥተውናል
የሥራ አጥ ቁጥር መጨመር ያሳሰበው የአዲስ አበባ ከተማ አስተዳደር መፍትሄ ማበጀት ነበረበት ያሉት በምክትል ከንቲባ ማዕረግ የመዘጋጃ ቤት ዘርፍ ኃላፊ አቶ ጥራቱ በየነ ከተማ አስተዳደሩ የወሰደውን እርምጃ ገልጿል።
የሥራ አጥና የጎዳና ተዳዳሪ ቁጥርን በከፍተኛ መጠን እየጨመረ በመሆኑ ችግሩን በሚቀርፍ መልኩ ካልተሰራ ከተማዋ ለከፍተኛ ማህበራዊ ብሎም ፖለቲካዊ ቀውስ ይዳረጋል። ይህንን የተገነዘቡ አዲሱ የለውጥ አመራር ከተማዋን ውብና አረንጓዴ በማድረግ ለ28162 ዜጎች የስራ ዕድል የሚፈጥር እቅድ በመንደፍ 1 ቢሊዮን ብር በላይ ለስራው በመመደብ የስራ ምልመላ፣ የቦታ ዝግጅትና የስልጠና ተግባራትን በአንድ ወር ውስጥ በማከናወን በዚህም መሰረት ባለፈው አንድ ወር ውስጥ 28162 ዜጎችን በመለየት የስራ ዕድል እንዲፈጠር ተደርጓል።
በከተማው 28000 ወጣቶችና ሴቶች የስራ ዕድል ተጠቃሚ ሲሆኑ በተሰማሩበት መስክ ውጤታማ እንዲሆኑ 1 ቢሊዮን ብርና የመስሪያ ቦታ ከ2 ሚሊዮን ካሬ ሜትር ቦታ ጋር ተዘጋጅቶ መሰጠቱን ኃላፊው ገልጿል። ለአሜሪካ ድምጽ ፀሐይ ዳምጦ ከአዲስ አበባ።
ፀሐይ ዳምጦን እናመሰግናለን። ከዚህ የንግድና ምጣኔ ሀብት መሰናዶ ሳንወጣ ኢትዮጵያ ውስጥ ከሚገኙ ዩኒቨርሲቲዎች ተመርቀው ለሚወጡ ወጣቶች የሚዘጋጀው የሥራ ፈላጊና አሰሪ ቀጣሪዎችን የሚያገናኘው የሥራ አውደ ርዕይ ዘንድሮ በኮቪድ-19 ምክንያት የተካሄደው በድረገጽ ሲሆን ከ114 በላይ ቀጣሪ ድርጅቶችና ከ4000 በላይ ምሩቃን ተካፋዮች የተሳተፉበት መሆኑን አዘጋጆቹ ይናገራሉ። ተመራቂዎችና ሥራ ቀጣሪ ድርጅቶችን የሚያ የምናገናኘው የደረጃ.com ፕሮግራም ዳይሬክተር ወይዘሪት ሲሃማ የለ ለአሜሪካ ድምጽ እንደተናገሩት ድርጅታቸው ከመንግስት የሥራ ፈጠራ ኮሚሽን ከዩኒቨርሲቲዎች ከለጋሽና ቀጣሪ ድርጅቶች ጋር በመተባበር ተማሪዎቹ ከመመረቃቸው በፊት ልዩ የብቃት ስልጠና እንዲያገኙ ያደርጋል። እስካሁን ወደ 6000 ተመራቂ ተማሪዎችን ከአሰሪዎች ጋር በማገናኘት ለሥራ ብቁ ያደረጓቸው መሆኑንም ተናግረዋል። በየክልሉ ዩኒቨርሲቲዎች ስላሉት የሥራና የሙያ ማበልጸጊያ ተቋማት የሥራ እንቅስቃሴም አካፍለውናል። ደረጀ ደስታ አነጋግሯቸዋል።
በኢትዮጵያ ከሚገኙ 32 ዩኒቨርሲቲዎች በየአመቱ 200,000 የሚደርሱ ወጣት ተማሪዎች ይመረቃሉ። ይሁን እንጂ ወጣቶቹ ለሥራ ብቁና ዝግጁ የሚያደርጋቸውን የተለየ ስልጠና አያገኙም። ያ ደግሞ ባሉት ውስንና ክፍት የሥራ መደቦች ተወዳዳሪና ተፈላጊ አያደርጋቸውም። አሰሪና ቀጣሪ ድርጅቶችም ቁጥራቸው ከፍተኛ ከሆነው ሥራ ፈላጊዎች መካከል ብቁ የሆኑ ወጣቶችን አያገኙም። ደረጃ.com የተባለው ድርጅት ፕሮግራም ዳይሬክተር ወይዘሪት ሲሃም አየለ ድርጅታቸው ይህን ችግር ለመቋቋም በሁሉም ክልሎች ካሉት ዩኒቨርሲቲዎች ከሥራ ዕድል ፈጠራ ኮሚሽንና እንደ ማስተር ካርድ ፋውንዴሽን የመሳሰሉት ድርጅቶችን ድጋፍ በማግኘትና ከነሱም ጋር በመተባበር በቅንጅት እየሰራ መሆኑን ተናግረዋል። ደረጃ.com እስካሁን ወደ 18 የሚደርሱ የሥራና የሙያ ማበልጸጊያ ተቋማት በየዩኒቨርሲቲዎች እንዲቋቋሙ እገዛ ማድረጉንም ገልጸዋል። አሰሪና ሰራተኛን ለማገናኘት ከዛሬ 22 ዓመት በፊት የተቋቋመው የኢንፎ ማይን ሶሉሽን በተለይም ኢትዮ ጆብስ በሚል በሚሰጠው የድረገጽ አገልግሎቱ ይታወቃል። ፕሮግራም ዳይሬክተሯ ደረጃ.com በዚሁ ድርጅት ስር ቢሆንም ከዚሁ ድርጅት የሚለየው ነገር መኖሩንም ይገልጻሉ። ጠናስጥልን ወይዘሪት ሲሃም።
እናስጥልን ሰላም።
ደረጃ.com በትክክል የሚሰራው ነገር ምንድን ነው?
ደረጃ.com የሚያደርገው ለተመራቂ ተማሪዎች እንዲሁም ትምህርት ቤት ውስጥ ዩኒቨርሲቲ ውስጥ ላሉ ወጣት ተማሪዎች ነው። ደረጃ ከስሙ እንደምንረዳው እነዚህ ተማሪዎች ተመርቀው ወደ ስራው ዓለም ሲገቡ አንድ ደረጃ የሚወጣጡበት በሚል ተነስቶ ነው ደረጃ.com ብለን የሰየም ነው ማለት ነው። ከትምህርት ዓለማቸው ወደ ስራ ዓለም ሲገቡ ብዙ ተግዳሮቶች ይገጥማቸዋል እና ዩኒቨርሲቲዎችን ያልተፈቱ ወይም ደግሞ ስለ ስራው ዓለም ብዙ አመለካከትም ግንዛቤም ስለሌላቸው ደረጃ.com ድረገጹ ላይ እነዚህን ኢንፎርሜሽኖች ይዞ አንድ እርምጃ ወደፊት አስጠግቶ ብቁ የሆኑ ተማሪዎች አድርጎ ከህልም ስራቸው ጋር የሚያገናኛቸው ድረገጽ ነው ማለት ነው።
እስካሁን ምን እንደሚሰራ ነው? ምን ሰርታችኋል? በዚህ ምን ሰርታችኋል?
ደረጃ.com ስንጀምረው እንደ ሀሳብ ረጅም አመት ሆኖናል። አንድ 7 አመት ያልፈዋል። አላማውም ተመራቂ ተማሪዎች የስራ ዓለምን እንደሚመስል ለማስተዋወቅ የተለያዩ ስልጠናዎችን ስለ ኮሚኒኬሽን ክህሎታቸው፣ ስለ አነጋገር ራሳቸውን በደንብ መግለጽ፣ ከሲቪ አጻጻፍ ወይም ደግሞ ከሬዚሜ አጻጻፍ ጋር በተማሩበት ሙያ መሰረት ያሉትን የስራ እድሎች የሚያገኙበትን ትሬኒንጎች ስንሰጥ ቆይተናል ለረጅም ጊዜ ማለት ነው። ግን ይሄ ትሬኒንግ ብቻ በቂ አይደለም። አዲስ አበባ ላይ የሚገኙ ዩኒቨርሲቲዎችን ብቻ ሳይሆን እኛ ስንጀምረው በዛ ጊዜ እንደውም 36 የሚሆኑ ዩኒቨርሲቲዎች ነበሩና በየአመቱ የሚመረቁት ተማሪዎች ቁጥር ደግሞ በጣም ከፍተኛ ነው። ወደ 200,000 ተማሪዎች ከግል ሆነ ከመንግስት ዩኒቨርሲቲ ተመርቀው ይወጣሉ ያለምንም ለስራ ዝግጁ ሳይሆኑ ማለት ነው። ይሄ ጋፕ በጣም ሰፋ። 2015 በፈረንጆች አቆጣጠር ላይ እንደውም ብዙ ኢንተርናሽናል የሆኑ ድርጅቶች ወደ እኛ ድርጅት ይመጡና ለወጣት የሚሆኑ ፕሮግራሞች አላቸው በየካምፓኒዎቻቸው። እንደ ኢንተርንሺፕ ወይም ደግሞ የማኔጅመንት ትሬኒንግ ፕሮግራሞች ይሏቸዋል። ለአንድ አመት እንደ በስልጠና ያቆያቸውና ወዲያውኑ ወደ ማኔጀሪያል ሌቭል ወይም ደግሞ ወደ ሱፐርቫይዘሪ ሌቭል ሆነው የሚያድጉበትን ፕሮግራሞች ብዙ ኢንተርናሽናል የሆኑ ኦርጋናይዜሽኖች ይዘው መጥተው ነበረ። ለዛ ፕሮግራም የሚሆኑ 20 ወይም 30 ተማሪ መጣ። በዛ ጊዜ በጣም ከባድ ነበረ። ምክንያቱም እነዚህ ድርጅቶች የሚፈልጓቸው መጻፍና ማንበብ ብቻ ወይም ደግሞ ወረቀት ያለው ተማሪ አይደለም። ካልቸራቸውን የሚያውቅ ጥሩ ስብዕና ያለው በጣም ፈጣን የሆኑ ራሱን በደንብ መግለጽ የሚችል ተማሪ፣ ኢኒሼት ማድረግ የሚችል ፈጣን የሆኑ ወይም ደግሞ ትንሽ ስልጠና ተሰጥቷቸው ራሳቸውን በደንብ ማሳደግ የሚፈልጉ ተማሪዎች ነበረ እና እነዚህን መለየት ከነዚህ 200,000 ተማሪዎች በጣም ይከብድ ነበረ። ስለዚህ እነዚህን ስልጠናዎች ለማድረግ ወደ ዩኒቨርሲቲዎቹ ወደ ክልል ዩኒቨርሲቲዎች ሄድን። 2017 ላይ በፈረንጅ አቆጣጠር እንደ ደረጃን እንደ ሙሉ ፕሮግራም ይዘን ከዩኒቨርሲቲዎች ጋር ለመስራት በዛ ጊዜ የምታየው መሬት ላይ ያለው በጣም ከባድ ነበረ። ብዙ ተመራቂ ተማሪዎች ኢትዮጵያ ውስጥ ለዲጂታልም ቅርብ አይደሉም። ብዙዎቹ ኢሜይል አድሬስም አልነበራቸውም። እንደዚህ ኢንተርቪው ለማድረግ ደግሞ በምናደርግበት ራሳቸውን መግለጽ በጣም ይከብዳቸው ነበር። ይፈራሉ። ጥሩ ውጤት ያለው እንኳን ተማሪ ብታይ ስለ ትምህርቱ ነው እንጂ የሚነግርህ። ዩኒቨርሲቲ ውስጥ አንድ ተማሪ 5 ዓመት 3 ዓመት ማለት በዛ እሱ ብቻን ራሱ ኤክስፐርት ነው። የአኗኗር ዘይቤን ነው የምታይበት። ከግሩፕ አሳይመንት ሲሰሩ ምን ተምረዋል የሚለውን ብዙ ነገር የምናይበት ነበር እና እነዚህ ተማሪዎች ግን እነሱ አልነበራቸውም። ስለዚህ ከትምህርት ሚኒስቴር ጋር በመመካከል የኢትዮጵያ ዩኒቨርሲቲዎች ውስጥ የኬር ሴንተር ሰርቪስ ተቋማት የሉም እንደ መላው ዩኒቨርሲቲ ላይ ስናይ፣ እነዚህ ኬር ሴንተር ሰርቪሶች የአንድ ተማሪን ችግር በማዳመጥ ወደ ስራ አለም እንዲገናኙ ቀልጠፍ ያለ አሰራር ያደርጋሉ። እንደውም እዛ ውስጥ ዩኒቨርሲቲ ውስጥ እያሉ ራሱ የኢንተርንሽፕ ወይም ኤክስተንሽን opportunity እነዚህን ሁሉ እንዲያገኙ የሚያደርጉ ተቋማት ነበሩ። ኢትዮጵያ ውስጥ ግን ፎርቹነትሊ አያደርጉም ነበር እና 2017 ላይ ከትምህርት ሚኒስቴር ጋር በመግባት እነዚህ ሴንተሮች የሙያና የስራ ተቋም ማበልጸጊያ ተቋማት ይሏቸዋል በአማርኛ እንዲቋቋሙ ሁሉም ዩኒቨርሲቲ ላይ የበኩላችንን ጥረት አደረግን። ትምህርት ሚኒስቴር ይህን ሀሳብ ተቀብሎ ሁሉም ዩኒቨርሲቲዎች እነዚህን ኢምፕሊመንት እንዲያደርጉ እገዛ አድርጎ የተሰራበት አኳን ነበረ።
ለረጅም ጊዜ በጥራት ችግር የሚተቸው የኢትዮጵያ የመማር ማስተማር ሂደት ወጣቶችን ለስራ ስምሪት ገበያው በበቂ ሁኔታ ማፍራት አለመቻሉ ይነገራል። ይህን ችግር መንግስት ብቻውን የማይፈታው ወይም ያልፈታው ችግር መሆኑን በመገንዘብ ከግል የትምህርት ተቋማት መሳተፍ ጀምረዋል። በተለይ ወጣት ተመራቂዎችን ለስራ ብቁ የሚያደርጋቸውን ልዩ ስልጠናና ድጋፍ በመስጠት በኩል መንግስት የተሳተፈበት ዘርፍ አልነበረም። በዚህ ረገድ ደረጃ.com ስራውን ሲጀምሩ አካባቢ የነበረውን ሁኔታ ወዘሪት ሲሃም እንደሚከተለው ይገልጹታል።
ስንጀምረው በጣም ከባድ ነበረ። ይሄ ሀሳብ ከፕራይቬት ሴክተር ከሆነ ድርጅት ይመጣ እንዲሁም ደግሞ የትምህርት ጋፕን የሚሸፍን ነው። ምክንያቱም የኢትዮጵያ ትምህርት አሰራር ፎከስ የሚያደርገው ክህሎት ላይ አይደለም፣ ቲዮሪው ላይ ነው። እና ያ ግን የአንድን ተማሪ ያስተሳሰብን እድገት ወይም ደግሞ ክህሎት ነው የሚያበለጽገው እንጂ ይሄ እኔ ማነኝ፣ ወዴት ነው የምሄደው፣ ምንድን ነው የምፈልገው፣ እዛ ለመድረስ ምን አይነት ክህሎቶች ያስፈልጉኛል የሚሉትን አይሰጡም። እነዚህ ደግሞ በስራው ዓለም የሚፈለጉ ክህሎቶች ናቸው። እና እነዚህ ተማሪዎች እነዚህ ክህሎቶች ብቻ ስለሌላቸው ያ ስራ እድልም ቢኖር አያገኙትም ማለት ነው። እና ከብዙ ድርጅቶች ጋር ስንሰራ ያየነው እንዲሁም የሰበሰብነው የሪሰርች ሪዛልት ይህንን ነበር የሚያሳየን። እና እዚህ ኬር ሴንተሮችን በየዩኒቨርሲቲው እንዲቋቋሙ በጣም ብዙ እገዛ አድርገናል። ለአንድ አመት እስካሁን ወደ 18 የሚሆኑ ሁሉም ክልል ላይ 18 የሚሆኑ ዩኒቨርሲቲዎች ላይ ሄደን እነዚህ ተቋማት ተሰርተዋል። ተቋማቶቹ ለአንድ አመት በእኛ እገዛ የቢሮውን ስታፎች በማሰልጠን መምህሮቹን በማሰልጠን የተማሪው ስልጠና በማስጠት በኦንላይን በመሆን ስራ አፕላይ እንዲያደርጉ በማድረግ ከ2018 ጀምሮ ብዙ ስራ ሰርተናል። ከዛም እነዚህ ዩኒቨርሲቲ ራሳቸው እየቀጠሉት የሚሄዱበት አጋጣሚ ነው አሁን ያለውና ደረጃን ሁሌ ስናየው በቃ ከዩኒቨርሲቲውን ይሄ መጀመር ያለበት በሚል ሰፖርት እያደረግን ቆይተናል። አሁንም በእርግጥ እያደረግን ነው። እንዲሁም ወደ ሁሉም ሪጅናል ዩኒቨርሲቲዎች ለመድረስ ነው በሚቀጥለው 2 አመት አላማችን።
ከደረጃ.com ፕሮግራም ዲሬክተር ወይዘሪት ሲሃም አየለ ጋር በኢትዮጵያ ምሩቃን ተማሪዎች የስራ ስምሪት ችግሮችና ስኬቶች ዙሪያ ያደረግነው ውይይት በዚሁ አላበቃም። ተከታዩን በሚቀጥለው ዝግጅት ይዘን ቀርባለን። ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን።
ደረጀ ደስታን እናመሰግናለን። አድማጮች፣ አሁን ተከታዩ ትምህርታዊ ጉዳዮችን የተመለከተው የማክሰኞ ምሽት መሰናዶ ነው። በኮሮና ወረርሽኝ ስጋት ምክንያት ኢትዮጵያ አብዛኛዎቹን ትምህርት ቤቶቿን ዘግታ በቆየችባቸው ጊዜያት በከፍተኛ ትምህርት ተቋማት ውስጥ የሚማሩ የሁለተኛና የሶስተኛ ዓመት ድህረ ምረቃ ተማሪዎች ትምህርታቸውን በቴክኖሎጂ በመታገዝ ሲከታተሉ ቆይተዋል። ጥቂቶቹም ትምህርታቸውን አጠናቀው ለመመረቅ በቅተዋል። ይህ በከፍተኛ ትምህርት ተቋማት እየተካሄደ ያለው በቴክኖሎጂ የታገዘ የትምህርት ሂደት ምን ይመስላል? በትምህርት ጥራቱ ላይ ያሳደረው ተጽዕኖስ አለ ወይ ስትል ስመኝሽ የቆየ የድህረ ምረቃ ተማሪዎችን አነጋግራ ተከታዩን ዘገባ አጠናቅራለች።
የኮሮና ቫይረስ ኢትዮጵያ ውስጥ መገኘቱ ሲረጋገጥና የትምህርት ሚኒስቴር ስርጭቱን ለመግታት ትምህርት ቤቶችን ለመዝጋት ሲወስን በአዲስ ኮሌጅ የኮንስትራክሽን ማኔጅመንትና ቴክኖሎጂ ሁለተኛ ዲግሪዋን የምታጠናው የምስራች ስለሺ ወደ ሶስተኛ ዓመት ለመሸጋገር ለሚቀራት ፈተና እየተዘጋጀች ነበር።
ሁለተኛ ዓመት ጨርሼ ልክ ኤግዛም ሲደርስ ነበረ እንዳጋጣሚ ኤግዛም ስኬጁል ተደርጎ ልክ ልንፈተን 4 days 5 days ሲቀር ነበረ ኮሮና ሀገራችን ገባ ተብሎ አናውንስ የተደረገው። ወዲያው ሆልድ ተደረገ ክላሶችም ፈተናዎችም። በኋላ ያሉት በሙሉ ከፈተናውን ጨምሮ አንድ ሴሚስተር በኦንላይን የተደረገው ማለት ነው።
የኮሮና ወረርሽኝን ስጋት ለመቀነስ በሁሉም ደረጃ ያሉ ትምህርት ተቋማት ላልተወሰነ ጊዜ እንዲዘጉ ቢወሰንም የሳይንስና ከፍተኛ ትምህርት ሚኒስቴር የሁለተኛና ሶስተኛ ዲግሪ ተማሪዎች ከየቤታቸው ሆነው ትምህርታቸውን በድረ ገጽ አማካኝነት እንዲከታተሉ የወሰነው ብዙም ሳይዘገይ ነበር። የምስራችን ጨምሮም ወደ 200,000 የሚጠጉ የሁለተኛና የሶስተኛ ዲግሪ ተማሪዎች ትምህርታቸውን በዚህ መልኩ ሲከታተሉ ቆይተዋል። ይህ በቴክኖሎጂ የታገዘ የመማር ማስተማር ሂደት ኢትዮጵያ ውስጥ ባለው የኢንተርኔት አገልግሎት አለመስፋፋት፣ የመብራት መጥፋትና ኔትወርክ መቆራረጥ የመሳሰሉ ብዙ ተግዳሮቶች ቢኖሩትም የምስራች አገልግሎቱን ማግኘት ለቻሉ ተማሪዎች ግን የተሻለ ሁኔታ ፈጥሯል ትላለች።
ከኔትወርክ ጋር የተገናኙት ነገሮች እንትን ቢሉ ኦንላይን ክላሶች ማስተማርና እንትን ሂደት ላይ ጥሩ ነገር አላቸው ብዬ አስባለሁ። ኦንላይን በሚሆን ጊዜ በራስሽ ጥረሽ ብዙ ሪሰርቾችን የመስራት ብዙ የማንበብ ልምድ እንዲኖር ከክላሱ በተጨማሪ ብዙ ነገሮችን ሰርች እንድታረግ ያደርግሻል። ኦንላይን ሆኑ ክላስ ውስጥ ስንሆን ፍሪ አይደለንም ኮሚኒኬት የማድረግ ከአስተማሪም ጋር እርስ በርስም። ዙም ላይ ግን ሲሆን ሁሉም በነፃነት ካለበት ቦታ ሆኖ ሰዓትም ብዙ ሪስትሪክት አያደርጉም አስተማሪዎቹ ለቀቅ አድርገው ነው። ስለዚህ ሁሉም አስተያየቱን ይሰጣል፣ ፊድባክም ያገኛሉ አስተማሪዎቹ ብቻ። ከኔትወርኩ በስተቀር ኦንላይን ክላሶች በጣም ነፃነት ይሰጣሉ።
በተመሳሳይ ዩኒቨርሲቲ በኮንስትራክሽን ማኔጅመንት እና ቴክኖሎጂ ሁለተኛ ማስተርሱን እየተማረ የሚገኘው ኦብሴ ማቴዎስ ግን የድረ ገጽ ትምህርቱ ተማሪዎች በክፍል ሆነው ከአስተማሪ ጋር በመገናኘትና እርስ በርስ ማግኘት የሚችሉትን ተጨማሪ ጥቅም አሳጥቷል ይላል።
ክላስ ውስጥ በሚኖረው ነገር ሁሉም ሰው ፈልጎም ባይሆን ወይ በመጠየቅም ፓርቲሲፔት እንዲያደርግ ይደረጋል። ክላስ ደግሞ ሰዓትም ተወስዶ ከተመደበው የክላስ ሰዓትም ገፋ ተደርጎ ዲስካሽኖች ምናምን ሊኖሩ ይችላሉ። ፕሮጀክቶች፣ ሚኒ ፕሮጀክት ነገሮች ይኖራሉ። እነዚያን ፕሬዘንት ማድረግ ይኖራል። ጥያቄዎች መጠያየቅ ይኖራል። አንዱ ከአንዱ የመማማር ነገር ይኖራል። ስለዚህ ይሄ ኤክስፒሪንስ ሼሪንግ በጣም አለው። ኖሌጅ ሼሪንግ አለው። አንዱ የሚሰራውን ነገር አንዱ በደንብ ያያል። አሁን ላይ በዚህኛው ጋር ግን ሳየው በዛ መልኩ አይደለም። ላይ እኔ የማቀርበው ነገር ሲኖረኝ ገባለው ኦንላይን፣ የራሴን ፓርፎር እኔ ግሩፖች ጋር ያሉትን አቅርቤ ወጣለሁ። ሰው ሌላ ሰው አቴንድ አድርጎ ሊከታተልኝ ይችላል፣ ከፈለገ ላይከታተልኝ ይችላል። ስለዚህ እዛ ጋር ያለው ነገር የዚህ እውቀት ሼር የማድረጉ ነገር ላይ በጣም ጋፋለሁ።
የሁለተኛ ዲግሪ የመመረቂያ ስራቸውን በድረ ገጽ አማካኝነት ሰርተው ለመመረቅ ከበቁ ተማሪዎች መሃል አንዱ ኪሩቤል አምሳሉ ነው። በአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ የሜካኒካል ኢንጂነር ተማሪ የነበረው ኪሩቤል ትምርቱ በኮሮና ምክንያት ሳይቋረጥ ማጠናቀቁ ቢያስደስተው አጠቃላይ ሂደቱን ግን እሳት የማጥፋት ስራ ነው ሲል ይገልጸዋል።
ያው እሳትን የማጥፋት ብለን ብንወስደው ይሻላል እንጂ የኢንፍራስትራክቸሩ በጣም አስቸጋሪ ነበር። አሁን አዲስ አበባ ያሉ ተማሪዎች የተሻለ የኢንተርኔት አክሰስ ይኖራቸዋል ተብሎ ይታሰባል። በብዛት ባይሆንም ሪሌቲቭሊ ከሌሎቹ አንጻር ወደ ክፍለ ሀገር ወይም ደግሞ ወደ ቤታቸው ከመለሱ የክፍለ ሀገር ልጆች ግን በጣም ሲቸገሩ አይቻለሁ። እኔ በበኩሌ በኢንተርኔትም ባለመኖሩ ምክንያት የምርምር ስራቸውን አሁንም ድረስ ያልጨረሱ ልጆች አሉ።
የኪሩቤል የትምህርት ዘርፍ ከክፍል ትምህርት በተጨማሪ በቤተ ሙከራ ውስጥ ምርምሮችን ማካሄድ ይጠይቃል። ዩኒቨርሲቲዎች ደግሞ ጊዜያዊ የኮሮና ታማሚዎች ማቆያ ሆነው በመቆየታቸው ተማሪዎች የጀመሯቸውን የምርምር ስራዎች ማጠናቀቅ ካለመቻላቸው በተጨማሪ ለወጪ እንደዳረጋቸው ኪሩቤል ይገልጻል።
የምርምር ስራቸውን ከዩኒቨርሲቲዎች ውስጥ ተው ከላብራቶሪዎች ውስጥ ተተወጡ ልጆች ነበሩ አብዛኞቹ። ለምሳሌ የኬሚካል ምህንድስና ተማሪዎች፣ የፉድ ኢንጂነሪንግ ተማሪዎች የመሳሰሉት ማለት ነው። በወጡ ጊዜ ለአራት ወር የሚቆዩ ለአምስት ወር ሙሉ ሳምፕሎቻቸው ተበላሽተው ድጋሜ ለተጨማሪዎች ተጋልተው ነበረ። ከቨርቹዋሊም ደግሞ ምንም ነገር መስራት አይችሉም። ይህንን እንዳልኩኝ ቅድም መግባት ይከለከል ስለነበረ በላብራቶሪ ቴክኒሽያኖችንም ማሰራት አይችሉም ነበር እነዚህ። ስለዚህ በጣም አፌክት አድርጓል የሚል አመለካከት አለኝ በግሌ።
እነዚህ ችግሮች ተደራርበው ኪሩቤል በቴክኖሎጂ አማካኝነት ትምህርታቸውን እየተከታተሉ የሚገኙትም ሆኑ በድህረ ገጽ ታግዘው እየተመረቁ ያሉ ተማሪዎች የሚያገኙት የትምህርት ጥራት ላይ ተጽዕኖ አለው ሲል ይሰጋል።
የትምህርት ጥራት ላይ አሁን እነዚህ ልጆች ኮምፒታንት ይሆናሉ የሚል እምነት የለኝም። በተለይ የኮርስ ስራቸው የኮርስ ስራቸው ስራቸው ነው የገጽ ለገጽ ትምህርት የሚባለውን ቨርቹዋሊ ያለፉት ልጆች ቨርቹዋሊ ተምረው ያለፉ ልጆች ያዳግታቸዋል የሚል እምነት አለኝ። እንዲህ ስናወራም በስልክ የሚሆን በተለያየ ነገር ስናወራም ያላቸውን ፍራስትሬሽን ይቅርሱልኝ። ስለዚህ ውጤታማን የሚል አመለካከት የለኝም በግሌ።
የከፍተኛ ትምህርት ተቋማት የድህረ ምረቃ ተማሪዎቻቸውን በቴክኖሎጂ ታግዘው እንዲያጠናቅቁ የማድረግ ጥረታቸውን ቀጥለዋል። የምስራችን የመመረቂያ ስራዋን በድህረ ገጽ አማካኝነት ከአማካሪዋ ጋር እየተገናኘች ለማከናወን እየተዘጋጀች ነው። ብዙዎች ግን በክፍል ውስጥ ከአስተማሪ ጋር በመገናኘት ትምህርት የሚቀጥልበትን ጊዜ ይናፍቃሉ። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ስመኝሽ የቆየ እናመሰግናለን። ከመሰናበታችን በፊት ግን
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል።
የእስያና ደቡብ አሜሪካ አደንዛዥ እጽ አዘዋዋሪዎች ከሳሐራ በታች ያሉትን የአፍሪካ አገሮችን ውስን የመሰረተ ልማት አውታሮችን በመጠቀም አደንዛዥ እጾቻቸውን ያለምንም ችግር የሚያስተላልፉባቸው መንገዶች አድርገዋቸዋል ይላል የዕለቱ ርዕሰ አንቀጽ ሀተታውን ሲጀምር። እንደ አውሮፓ አቆጣጠር በ2019 3 ወራት ጊዜ ውስጥ ብቻ በጊኒ ቢሳውና በካቦ ቨርዴ ውስጥ የተያዘው የኮካይን የአደንዛዥ እጽ ብዛት እንደ አውሮፓ አቆጣጠር ከ2013 እስከ 2016 ካለው ጊዜ ከተያዘው ጠቅላላ ድምር በብዛት ይበልጣል ብሏል ርዕሰ አንቀጹ። የዩናይትድ ስቴትስ መንግስት ያደገ የመጣውን ይህን አደጋ መከላከል የሚያስችሉ የተለያዩ የመከታተያ መሳሪያዎችና ሌሎች ቴክኖሎጂዎችን ለላይቤሪያ የደህንነትና ህግ አስከባሪ አካላት በመለገስ እየረዳ መሆኑንም ርዕሰ አንቀጹ አስታውቋል። በቅርቡ የላይቤሪያ የአደንዛዥ እጽ መቆጣጠሪያና መከላከያ ኤጀንሲ ሌዳ የአደንዛዥ እጽ አዘዋዋሪዎችን ለመዋጋት የሚረዱ የተለያዩ የደንብ ልብሶችን፣ የቦት ጫማዎችን፣ የእጅ ጓንቶችን፣ ላፕቶፖችን፣ ማተሚያና የመሳሰሉ አቅርቦቶችን የተቀበለ መሆኑንም ገልጿል። በላይቤሪያ የአሜሪካ ኤምባሲ የዓለም አቀፍ የአደንዛዥ እጽና የህግ ማስከበር ጉዳዮች ክፍል ተጠባባቂ ዳይሬክተር ስቴፈን ኤች ኪስኪ ዩናይትድ ስቴትስ መንግስት ከሌዳ ጋር ለብዙ አመታት አጋር በመሆን እስካሁን ቆይቷል ብለዋል። ፍሮንት ፔጅ አፍሪካ ከተባለው የላይቤሪያ ጋዜጣ ጋር በሰጡት ቃለ ምልልስ ስቴፈን ዩናይትድ ስቴትስ ከላይቤሪያ መንግስት ጋር የጀመረችውን ስራ ለወደፊቱም ልትቀጥልበት ትፈልጋለች ማለታቸውን ርዕሰ አንቀጹ አመልክቷል። ኬንያ፣ ጋና እና ሌሎች የአፍሪካ ሀገሮችም የአደንዛዥ እጽ አዘዋዋሪዎችና ከነሱም ጋር ተያይዘው የሚፈጠሩ ችግሮችን ለማስወገድ ከዩናይትድ ስቴትስ ጋር በትብብር ይሰራሉ ብሏል። በውጭ ጉዳይ ሚኒስቴር የቀድሞ የዓለም አቀፍ አደንዛዥ እጽ ዝውውርና ህግ የማስከበር ጉዳዮች ቢሮ ረዳት ጻፊ የነበሩት ሄዘር ሜሪት በቅርቡ እንደተናገሩት ዩናይትድ ስቴትስ በአፍሪካ የአደንዛዥ እጽ አስተላላፊዎችን ለመዋጋት ብዙ ኢንቨስት ያደረገች ስትሆን ዲሞክራሲን ከሚያራምዱ የአፍሪካ መንግስታትም ጋር ትብብሯን የበለጠ ለማስፋት ተስፋ ታደርጋለች ብለዋል። እነዚያን የአደንዛዥ እጽ አስተላላፊ ድርጅቶችና ሌሎች መሰል ወንጀለኞችን ከሚዋጉት ጋር አብሮ መስራት የዩናይትድ ስቴትስ ፍላጎት ነው። ምክንያቱም የዲሞክራሲን ፈለግ የሚከተሉ የአፍሪካ አገሮች ደህንነትና ብልጽግናቸው የተጠበቀ እንዲሆን እንፈልጋለን ብለዋል። ሄዘር ሜሪት አስከትለውም የሚከተለውን ተናግረዋል።
የንግድ ፍሰት እንዲኖር እንፈልጋለን። የሰዎች ለሰዎች ትብብር እንዲኖርም እንሻለን። እኛ የተሻልንና ጠንካሮች የምንሆነው በወዲያኛው በኩል ያለው አጋራችንም ሙሉ አቅም ሲኖረው ነው።
አገራት በአደንዛዥ እጽ አዘዋዋሪ ወንጀለኛ ድርጅቶች ሲበዘበዙ እነሱን ተከትለው የሚመጡ ጥቃቶችና ሙስናዎች የመንግስታትን ህጋዊነት እና ጥንካሬ በመፈታተን ህዝቦችን ለአደጋ ያጋልጣሉ። ርዕሰ አንቀጹ በመቀጠልም የአፍሪካ መንግስታትን በመርዳት ከነዚህ የአደንዛዥ እጽ አዘዋዋሪዎች ከሚያስከትሉት ችግሮች ቀድሞ መገኘት ይቻላል። ይህን ማድረግም እንደ ሙስናና ወንጀል የመሳሰሉትን ሌሎች ችግሮችንም ለመቀነስ እንደሚያስችል ዩናይትድ ስቴትስ ትገነዘባለች ብሏል። በመጨረሻም ምክትል ረዳት ጸሐፊዋ የዓለም አቀፍ አደንዛዥ እጽ ዝውውርና ሕግ የማስከበር ጉዳዮች በአህጉሪቱ ባሉ ኤምባሲዎቻችን አማካኝነት ከአፍሪካ መንግስታት ጋር በመተባበር የወንጀል ሕግ ተቋሞቻቸውን አቅም ለማሳደግ ይሰራል ማለታቸውን በመጥቀስ ርዕስ አንቀጹ ሐተታውን ደምድመዋል።
ቀደም ሲል የሰማችሁት ርዕስ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር።
የተከበራችሁ አድማጮች ለምሽቱ ያስተናዳናችሁ ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባተና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁና መሰግናለን። ሰላም በደናደሩ።